Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም፣ እንደምን አመሻችሁ? በዛሬው ታህሳስ 28 የገና ዋዜማ ምሽት ፕሮግራማችን በሳምንቱ የመደበኛ ፕሮግራማችን ላይ ካስተላለፍናቸው ውስጥ የመረጥናቸውን ይዘንላችኋል። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ።
የኢሃዲግ የግምገማ ማጠናቀቂያ ጽሑፍና የጠቅላይ ሚኒስትር ኃይለማርያም ደሳለኝ መግለጫ አነጋጋሪው የሳምንቱ ዘገባችን ነበር።
ሁሉንም ካላካተተ አሁንም ጎደሎ ስለሆነ ስራ የማታለል ተግባር ነው የሚሆነው ማለት ነው።
መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች፣ የሰብአዊ ድርጅቶች በዚች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም።
የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን፣ ነጻነቱን፣ ፍትህ ያጣው ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት።
የኢንተርኔት ላይ ጸሐፊው በፈቃዱ ኃይሉ፣ ጌታቸው ሽፈራውና ስዩም ተሾመ ነበሩ ያደመጣችኋቸው።
የእሳቸው አረፍተ ነገር የሚያመላክተው ማሰር ይልቅ መፍታቱ ህግና ደንብ መከተል እንዳለበት ነው እየገለጹ ያሉት።
የተመረጡ የፖለቲካ እስረኞችን የመፍታቱን ጉዳይ አንድ ላይ አያይዤ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጡ አርኬ እንድመለከተው ነው እያደር እየተሰማኛል።
የአዲስ ስታንዳርድ አዘጋጅ ጸዳለ ለማንና የቀድሞ የአዲስ ነገር ጋዜጣ አዘጋጅ መስፍን ነጋሽን ነው የሰማችሁት። የጠቅላይ ሚኒስትር ኃይለማርያም ደሳለኝን መግለጫ ይዘን
ሙዚቃም ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቀዳሚው ዘገባችን ከዚህ ቀደም ታስረው የተፈቱ ሶስት የኢንተርኔት አምደኞች መግለጫው እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር ውሳኔው ግልጽ ሊደረግና በሀገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ብለዋል። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞች በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትን ማቆም ነው። ምክንያቱም አሁን እነ ሸዋሮቢትም ሰው እየተሰቃየባቸው ስለሆነ ብለዋል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስረኞቹ መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ቢሆንም ያላለቁ ግን ብዙ ነገሮች አሉ ሲል አሜሪካ ድምጽ ገልጿል። ጽዮን ግርማ ዝርዝር ዘገባ አላት።
ሶስቱም ወጣቶች በኢትዮጵያ ሐሳብን በነጻነት የመግለጽ ነጻነትና በዲሞክራሲ ዙሪያ በመጻፍና ሐሳባቸውን በመግለጽ ይታወቃሉ። ሶስቱም ታስረው ተፈተዋል። በእስር ላይ ያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ላይ ቀርበውም አስተያየት ሰጥተዋል። የኢንተርኔት አምደኛው በፈቃዱ ኃይሉና የነገር ኢትዮጵያ ጋዜጣ አዘጋጅ የቀድሞ ጸሐፊ ጌታቸው ሽፈራው ደግሞ በተለየ በየፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታ ለሌሎች ያሰማሉ። የኢንተርኔት አምደኛውና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ የፖለቲካ የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል። እሱም ታስሮ ተፈቷል። ዛሬ አራቱ የኢህአዴግ ድርጅቶች ፕሬዝዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅማሮ ነው በሚል በበጎ ተቀብለውታል። አስከትለው ግን የሚያነሱት መሰረታዊ ጉዳይ አለ። በፈቃዱ ኃይሉ የመጀመሪያ አድርጎ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚለውን ወሳኝና አስቸኳይ ሳይድ በሰበስ ምላሽ ማግኘት የሚፈልግ ጥያቄ ነው ይላል።
እስካሁን ድረስ መንግስት አላመነም ነበረ የፖለቲካ እስረኞች አሉ ብሎ አያስብም አንድም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነትን ስለነበረ ማንም ያንን ኢንተርናሽናል ድርጅቶችም ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ተጋፊዎችም ሳይቀሩ የፖለቲካና የህሊና እስረኞች መኖራቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸው ሊቀበልላቸው የቻለው ወይም እስራቸው ከፖለቲካ ጋር የተገናኘ መሆኑ ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ እንዲታወቁንም ቢሆን ሁሉንም ካላካተተ አሁንም ጎዶሎ ስለሆነ ተራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት እየነማምነው ነው የፖለቲካ እስረኞች ሲባል። እንግዲህ አሁን የኢህአዴግ ወይም መንግስት ግልጽ አላደረገም ውሳኔው የፖለቲካ እስረኛ ሲል የትኞቹን የትኞቹን እንደሆነ በግልጽ አልነገረንም። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የይስሙላ መፍትሄ ለማዳፈን የመሞከርና የማታለል ነው ማለት ነው።
በፍቃዱ አያይዞ በኢትዮጵያ እስር ቤቶች ውስጥ በነጻነት ሃይማኖትን የማራመድ በእስልምናም በክርስትናም እምነት ተከታዮች ላይ የታሰሩ እንዳሉ፣ በኦሮሚያና በአማራ ክልል ህዝባዊ ተቃውሞ ላይ ተሳትፈዋል በሚል የታሰሩ ቁጥራቸው የሚታወቅ እንዳልሆኑ ጠቅሶ በአሁኑ ወቅት ደግሞ በጣም ጥቂት በጣት ከሚቆጠሩ ግለሰቦች ውጪ የፖለቲካና የህሊና እስረኞችን ዝርዝር የሚመዘግብ ገለልተኛ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ሊተገብረውና ሊፈታ የሚገባው ተግባር ነው ይላል። የነገረ ኢትዮጵያ ጋዜጣ አዘጋጅ የነበረው ጋዜጠኛ ሽፈራው መንግስት እስከዛሬ ሲክደው የነበረውን የፖለቲካ እስረኞችን ማመኑ አንድ እርምጃ መሆኑን ጠቅሶ ማዕከላዊን በተመለከተ ግን መዘጋቱ ብቻ ዋጋ የለውም ይላል።
ለምሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በርካታ ዜጎች መስዋዕትነት የከፈሉበት ከያዩበት እስር ቤት ስለሆነ ሌላ ቀጣይ ትውልድም ሊያየው የማይገባ እስር ቤት ይህን የምለው ስላየው ሰዎች ስቃይ ሲከፍሉ ስላየው ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብአዊ ድርጅቶች በዜጎች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ ስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ፣ ነገር ግን በየትም በየፖሊስ ጣቢያ ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን ምር የከታተል የነበረው መዝገብ የተከሱ 38 ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የኖሩበት ማረሚያ ቤት ምርመራ ክፍል አይደለም እዛ ሲሰቃዩ ነው የነበረው። እና ዋናው ተግባሩ ነው አንድ ነገር ሆኖ ማዕከላዊ የሚባለው ስቃይ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት። መጀመሪያ እስረኞቹ ለመናገር ከአሁን ቀደምም መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች በሰላማዊ መንገድ ሲታገሉ የነበሩ ከዛም ባሻገር ደግሞ በስርዓቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ የገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው እንዲያውም በዚህ ወቅት በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊና ቅን ሰዎች ናቸው።
የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ በበኩሉ በኢትዮጵያ በሙሉ በእስር ቤቶች የሚገኙ የፖለቲካና የህሊና እስረኞች ጥያቄዎቻቸው የህዝብን መብት የተመለከተ ነው ይላል።
እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ይረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ። ከዛም አልፎ የህዝብን ጥያቄ ነው ያቀረቡት እና እንደ ግለሰብ እነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለእስር የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለእስር የተዳረጉት እና ግለሰቦቹ ምናልባት እስር ቤቱ ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ይከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡን ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነቱን ፍትህ ያጣው። ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት።
ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በማዕከላዊ እስር ቤት እስረኞች ላይ ህገወጥ የሆነ የሰቆቃ ምርመራና ማሰቃየት እንደሚፈጸም በተደጋጋሚ ሪፖርት ሲያወጡ ቆይተዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሐ ተክሌ በበኩላቸው ይህ በጎ ጅምር ቢሆንም ብዙ የሚቀሩ ነገሮች ግን አሉ ይላል።
ሶስተኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም በኃይለሥላሴ ዘመንም አሁንም እስካሁን ድረስ ብዙ እስረኞች አሉ። የተለያዩ ወታደር እርምጃዎች እየወሰድባቸው ነበሩ። ስለዚህ ይሄ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይና ፖለቲካዊ ተግባር ይፈጸምበት የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ደረምነት ነው። የፖለቲካ ፓርቲ አባላት የሆኑ እስረኞችን እንፈታለን ተብሎ የሚፈታውንም ነገር እንደ ጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሆን መታሰር አልነበረባቸው። ምክንያቱም በፖለቲካ አቋማቸው፣ በፖለቲካ ተሳትፏቸው ምክንያት ነው የታሰሩት እና እስካሁን መታሰር አልነበረባቸውም። ስለዚህ ይህም የተሰዎች ላይ የጭካኔ እርምጃዎችን የማሰቃየት እርምጃዎችን የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ ያ ነው እንጂ ከዚህ በኋላ ቀጣይ ነገሮች መኖር አለባቸው ለሚያስባለን። ከእነዚህ ሌት እንግዲህ እስረኞች ሲታሰሩት ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ እስረኞች ሲታሰሩባቸው የሚፈጸሙባቸው ቦታዎች እነሱም እንዲዘጉ እንፈልጋለን። ሁለተኛ እነዚያን እርምጃዎች የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪልን ፖለቲካ ራይትስ አከባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው መብታቸው እንዲከበር እና መንግስትም ያንን የቆመ እንዲያደርግ ወይም ደግሞ አስፈላጊውን የማመቻቸው ሁኔታ እንዲያደርግ እንፈልጋለን እና ቀጣይ እርምጃዎች እንዲኖሩ እንፈልጋለን። የመጀመሪያው እርምጃ ተጀምሯል ብለን እናስባለን። እሱም ይፈጸማል ብለን እንጠብቃለን። ቀጣይ ነገሮችን እንጠብቃለን።
በሌላ በኩል የሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን በትዊተር ገጻቸው ላይ ይህንኑ መግለጫ በተመለከተ የኢትዮጵያ መንግስት ማዕከላዊ ማረሚያ ቤትን ለመዝጋት እና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊና የመጀመሪያ እርምጃ ነው፣ ነገር ግን በጣም ብዙ የሚቀር ነገር አለ። መንግስት ለአመታት በማዕከላዊ ማረሚያ ቤት ተፈጽመዋል ስለሚባሉ የስቃይ ምርመራ ማካሄድና በጉዳዩ ተጠቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት። ነጻና አድሎ የሌለበት ምርመራ ማረጋገጥና የክስ ሂደት ማካሄድ፣ እንደዚሁም ምርመራውን በፈጸሙ ግለሰቦችና ባለስልጣኖች ላይ እርምጃ መወሰድና ኃላፊነቱን መውሰድ አለበት ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሁፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ የሰጡት መግለጫ በድምጽ ከመሰማቱ በፊት በማህበራዊና በዓለም አቀፍ ብዙሃን መገናኛ ለሰዓታት ሲሰራጭ የነበረው ዜና የተምታታና የተዛባ ትርጓሜን ሲሰጥ ቆይቷል። ይህም መንግስት ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚል እንድምታ ያለው ዜና ሲሆን፣ ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተቋማት ሳይቀሩ መንግስት የወሰደው እርምጃ ጥሩ ነው የሚል ይዘት ያለው መግለጫን አውጥተዋል። ቆየት ብሎ ግን የጠቅላይ ሚኒስትሩ ንግግር እንዲህ ያለ ይዘት ያለው እንዳልሆነ ታውቋል። ጽዮን ግርማ ይህ ነገር እንዴት ተፈጠረ የሚል ጥያቄን ይዛ ከአዲስ ስታንዳርድ መጽሔት አዘጋጅ ጸዳለ ለማና የቀድሞ አዲስ ነገር ጋዜጣ አዘጋጅ መስፍን ነጋሽን አወያይታለች።
ቀድሞ የተሰራጨው ዜና ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚለው ነበር። በዓለም አቀፉ የዜና ወኪል ኤፒም የተዘገበው በተመሳሳይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ነው። ጥቂት ቆይቶ በፋናና በኢትዮጵያ ብሮድካስቲንግ የተሰራጨው ዜና ደግሞ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የተሻለ ሀገራዊ መግባባት ለመፍጠርና የዴሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል የሚል ነው። ኦፊሻል የሚል ስያሜ ያለው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የፌስቡክ ገጽ ላይም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የሚለው አረፍተ ነገር ተጠቅሶ ተጽፎ ነበር። በዚህ ገጽ ላይ ይወጡ የነበሩት አረፍተ ነገሮችም 8 ጊዜ የተጻፉ መሆናቸውን ጉዳዩን ሲከታተሉ የቆዩ ጋዜጠኞች ይናገራሉ። በመጨረሻ ግን ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ቀጥታ ንግግር አልተጠቀሰም። ዛሬ ዓለም አቀፉ የዜና ወኪል ኤፒ የፖለቲካ እስረኞች የሚለውን ቃል ፖለቲከኞች በሚል ተክቶታል። በዚህ መግለጫ ላይ መጀመሪያ የተገለጸው ማዕከላዊ እስር ቤት ተዘግቶ ሙዚየም ይሆናል የሚለውም ነው።
የቀድሞ የእንግሊዘኛው አዲስ ስታንዳርድ መጽሔትና የአሁኑ የኢንተርኔቱ አዲስ ስታንዳርድ አዘጋጅ ጸዳለ ለማና የቀድሞ የአዲስ ነገር ጋዜጣ አዘጋጅ በአሁን ሰዓት ስዊድን ለሚገኝ የሰብአዊ መብት ድርጅት የሚሰራው መስፍን ነጋሽን ለውይይት ጋብዣቸዋለሁ። ለመሆኑ ይህ መምታታት እንዴት ተፈጠረ? ምንስ ያመጣል? ምንስ ያስገኛል? በአጠቃላይ የመግለጫው ይዘትስ ምን አንደምታለው የሚል ነው የውይይቱ መነሻ። የመጀመሪያውን አስተያየት የምትሰጠው ጸዳለ ለማነች። ለመሆኑ ይህ መምታታት እንዴት ተፈጠረ?
የጠቅላይ ሚኒስትሩ ማታ ወደ ምሽት አካባቢ የለቀቁት ቪዲዮ እሱን ከመልቀቃቸው በፊት መጀመሪያ ላይ ለኤፒ ጋዜጠኛ ጠቅላይ ሚኒስትሩ ጽህፈት ቤት ተደውሎ የፖለቲካ እስረኞች የሚለው አገላለጽ ሊሆን አይደለም፣ ምክንያቱም እኛ የፖለቲካ እስረኞች የለንም የሚል የመጀመሪያ አቤቱታ ለኤፒ ጋዜጠኛ ነው የደረሰው። ይህም ከሰዓት በኋላ ነው፣ ዜናዎች ሁሉ ከወጡ በኋላ ማለት። በዛ ሰዓትም ደግሞ የጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ መጀመሪያ ከለቀቁ ሁሉን በተለይ ደግሞ ሁሉም የሚለው እስረኞች አንድምታ የነበረውን አረፍተ ነገር እየቀየሩት ነበር። በፌስቡክ ላይ ኤዲት እያደረጉ ወይም ደግሞ ሁሉም ከሚለው እየጠበበ ነበር የመጣው። በትዊተርም ላይ እንደዛ ነበር። ጠቅላይ ሚኒስትሩ ጽህፈት ቤት ያለ ትዊተር ጫው እየተሰጠበ ነበረበት ሰዓት የነበሩት ነገሮች እየላኩ ነበር እና ከነዛ ትዊት መልእክቶች ውስጥ የተወሰኑት መጨረሻ ላይ ተሰርዘዋል። ይሄ ነበረ አካሄዱ። መጨረሻ ማታ ላይ ቪዲዮ በተለቀቀበት ሰዓት 8 ጊዜ ተሻሽሏል። ፌስቡኩ ላይ ለምሳሌ ማየት ስለሚቻል እዛ ላይ 8 ጊዜ ተለያየ አንድምታ ያላቸውን አረፍተ ነገሮች እያስገቡ 8 ጊዜ ኤዲት ተደርጎ ነበር። ይሄ ሁሉ ግን የመጣው የዓለም አቀፍ ሚዲያው ከዘገበው በኋላ ብዙዎቹ ወዲያው ነው የተሰራጨው። ከዚህ ሁሉ በኋላ ነበር እንግዲህ እነሱ ማስተካከያ እየመጣ የነበረው ማለት።
መስፍን እስቲ ምን ትላለህ እዚህ ላይ?
አንደኛው እርግጥ ጸዳለ እንዳለችው ለኛ ውጭ ለነበር ነው ሰዎች ብቸኛ የመረጃ ምንጮቻችን የመንግስት እዛው ቅርብ የሆኑ የጠቅላይ ሚኒስትሩ ቢሮ ጽህፈት ቤት ትዊተር፣ ፌስቡክ አካውንት የመሳሰሉት ናቸው እና እነሱ ላይ ጥገኛ መሆን ነበረብን። ሌላ ምንም ምርጫ አልነበረም። ግን ዜናው ካለው ክብደት ለሀገሪቱ ፖለቲካ ውስጥ ካለው ትርጉም አንጻር እንደ አንድ ትልቅ የህዝብ ግንኙነት ድክመት አድርጌ ነው የወሰድኩት። ጠቅላይ ሚኒስትሩም ቢሆኑ ፓርቲያቸውም መንግስታቸውም እንደዚህ ያለ ትልቅ ውሳኔ ዝም ብሎ በተውሸለሸለ ቋንቋ ሳይሆን የትኛውም ሊሆን ይችላል ውሳኔያቸው፣ ግን ግልጽ ባለ በጽሁፍ ራሱ ቢቀርብ የበለጠ የሚመረጥ ነገር ነበረ። ይሄ ይሰማኛል። በሌላ በኩል ደግሞ ስናየው እርግጥ ይሄ የመንግስት ውሳኔ ነው፣ የፓርቲ ውሳኔ ነው። እርግጥ ኢትዮጵያ ውስጥ የተቀላቀለ ስለሆነ የለውም እንጂ ይሄንን የነገሩን ስለ ፓርቲያቸው ስብሰባ ውጤት ሊያስረዱን በተጠራ ጋዜጣዊ መግለጫ ላይ ነው እና እውነት ለመናገር እና በቴክኒክ አንጻር ካየ ነው ገና የመንግስት ውሳኔ ስለመሆኑም በኦፊሻል የተነገረ ነገር የለም። ዛሬ የምንሰማው የፕሬዚዳንቱ ጽህፈት ቤት እንደውም እርምጃዎችን መጀመሩን ነው እና ዜናው ድብልቅልቅ ያለ ነው። ሲጀመር ጀምሮ ሆን ብለው ያደረጉት ይሁን በስህተትና በስንፍና ይሁን እርግጠኛ ሆኖ መናገር ግን በጣም ያስቸግራል።
እንደው በአጠቃላይ ግን ከዚህ ሁሉ በኋላ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ንግግር እንዳለ ወስደን ብንሰማውና ምን ማለት ነው የሚለውን አስተያየት እንድትሰጡበት ለማድረግ እንስማና መግለጫውን እሱ ላይ አስተያየቶቻችን እንቀበል።
በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ እሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርተው የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዲሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየነው።
የኤፒ የተባለው ዓለም አቀፍ የዜና አውታር የፖለቲካ እስረኞች የለንም የሚል ማረሚያ እንዲያወጣ ደርሶታል ብለሻል ጸዳለ። እና የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይላሉ። ይሄ ማለት የፖለቲካ እስረኞች
ማለት ነው? ምን ማለት ነው? እንዴት ነው የተረዳችሁት? እስቲ ይዘጋል።
እኔ እንግዲህ ይሄ የጠቅላይ ሚኒስትሩ የሚያመለክተው ምንድን ነው? መንግስት ከዚህ ቀደምም ቢሆን የፖለቲካ እስረኞች ወይም ደግሞ የህሊና እስረኞች የሉንም የሚል አቋም ነው ያለው ይሄ መንግስት። እሷን ነገር ላለመድገም ነው፣ ላለመግለጽ ነው የህሊና እስረኛ የለንም የሚለው። እንግዲህ የእሳቸውም አረፍተ ነገር የሚያመላክተው ማሰር ይልቅ መፍታቱ ህግና ደንብ መከተል እንዳለበት ነው እየገለጹ ያሉት። ብዙዎቻችን እንደምናውቀው እነዚህ የህሊና እስረኛ ተብሎ ሲባል ኢትዮጵያ ውስጥ በሃይማኖት ሊሆን ይችላል፣ በጻፉ ጽሁፍ ወይም በፖለቲካ እንቅስቃሴያቸው መንግስትን በመቃወም እንቅስቃሴ ውስጥ የነበሩ ሰዎች፣ ህግን ባልተከተለ መልኩ የታሰሩ በብዙ ሺህ የሚቆጠሩ ሰዎች አሉ። ብዙዎቹ እንደውም በአሸባሪነት ተከሰው የሚገኙ በጣም በርካታ የሆኑ ከአንድ ሺህ በላይ የተመዘገበውን ነው የምልሽ በላይ ሰዎች አሉ። እነዚህ ሁሉ ሰዎች ሲታሰሩ ህግና ደንብን ተከትሎ እንዳልሆነ ሁላችንም የምናውቀው ነው። አሁን እሳቸው በሚሉት ስቴትመንት መሰረት አንደኛ የህሊና እስረኛ የለም ለማለት ቆርጦ የተነሳ አረፍተ ነገር ነው። የለንም የሚለውን የመንግስትን አቋም መልሶ ያጠናከረ አረፍተ ነገር ነው። ሁለተኛ መፍታቱ የሚለውን ነገር መልሰው አስረውታል። ህግና ደንብ በሚለው አመለካከት ባሉት ስቴትመንት ሸምቀቆን እያጠበቡ የሚፈቱት ሰዎች እጅግ በጣም ጥቂት ሊሆኑ እንደሚችሉ አመላካች የሆነ አረፍተ ነገር ነው ለእኔ መስሎ የታየኝ። ይሄ ደግሞ እነሱ እንዳሰቡት የፖለቲካል ምህዳሩን ያሰፋዋል ብዬ በግሌ እምነት የለኝም።
ይህ መግለጫ ሲሰጥ ተያይዞ የተነሳው የማዕከላዊ ጉዳይ ነው። በአዲስ አበባ የሚገኘው የፌዴራል የወንጀል ምርመራ ማዕከላዊ ተብሎ የሚጠራውን የተመለከተው መግለጫ ነው እና እስቲ ያንን ሀሳብ እንዳለ እንስማው።
ማዕከላዊ ተብሎ የሚታወቅ ማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። አሁን ይሄ አዲሱ የምርመራ ቢሮአችን እዛ ተቀምጦ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለበት። ዘግተን ሙዚየም መሆን አለበት።
እንግዲህ ሙዚየም መሆን አለበት ብለዋል። ከዛ ደግሞ በመትኩ በዓለም አቀፍ ደረጃ የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርሃ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንጻ ስራ መጀመሩን ጠቅሰዋል እና ይሄንን ውሳኔ እንዴት አያችሁት? እስቲ ጸዳለ።
በጣም ፔንፉል ነው። አሁን ነው በአማርኛ እንዴት ማለት እንደምችል ሲናገሩ በሁለት አንጻር ነው ያየሁት እኔ። አንደኛ በደርግ ጊዜ የነበረ ማቆያ እያሉ ሲናገሩ ጠቅላይ ሚኒስትሩ የ27 ዓመት ቁስል ዝም ብለው ሸፋፍነው ነው ያለፉት። ምክንያቱም ይሄ በደርግ ጊዜ የነበረ እስር ቤት ቢሆንም ከደርግ ባልተናነሰ መልኩ አገልግሎት ሲሰጥ የነበረው ባለፈው 27 ዓመታት ውስጥ ነው። ይሄ ደግሞ ዛሬም ጭምርም ያለ ነው። ታሪክ አይደለም። ወደኋላ ተመልሰን የምንሻማበት እውነት አይደለም። አሁንም እየተፈጠረ ያለ ነው።
እሺ መስፍን፣
እኔ እውነት ለመናገር የዚህ የማዕከላዊ መዘጋትን ባያመጡት ባይጠቅሱት ኖሮ ጥሩ ነበር ብዬ ነው የማስበው። ሁለቱን አጀንዳዎች የማዕከላዊ መዘጋትና የተመረጡ የፖለቲካ እስረኞችን የመፍታቱን ጉዳይ አንድ ላይ አያይዤ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጡ አርጌ እንድመለከተው ነው እያደር እየተሰማኝ ያለው። ጸዳለ እንዳለችው አንደኛ ማዕከላዊን ከደርግ በላይ ለረጅም ዘመን የተጠቀፈበት ኢህአዴግ ነው። በደርግ ዘመን ማዕከላዊ የተፈጸመና በኢህአዴግ ዘመን ማዕከላዊ ውስጥ ያልተፈጸመ ግርፋት፣ የማሰቃየት ተግባር ምን እንደሆነ አላውቅም። ከማሰቃየት ከመግረፍ ጀምሮ እስከ መግደል ድረስ በሁለቱም መንግስታት ሲፈጸም የነበረ ነው። በእድሜ ደግሞ ካየነው ኢህአዴግ የበለጠ ተጠቅሞበታል ማዕከላዊን፣ እና ኢህአዴግን የበለጠ ጥሩ የሚያደርገው ምንም ነገር የለም። ማዕከላዊን በተመለከተ ተምሳሌታዊ ትርጉሙም ቢሆን መቼም ጥሩ ነው፣ ከምንም ይሻላል። ግን በኢትዮጵያ ፖለቲካ ላይ ምንም የሚያመጣው ለውጥ አይኖርም። ዋናው አደገኛው ነገር ማዕከላዊ የሚመራበት ማዕከላዊን የሚያስተዳድሩትና የሚመሩት ሰዎች እዛ የሚሰሩት ሰራተኞች ሰውን ማሰቃየት እንደ ስራ ከተቆጠረ የሚመሩበት ፍልስፍና፣ ስለ ምርመራ ያላቸው አመለካከት፣ ምርመራ የሚያካሂዱበት መንገድ፣ ይሄ ነው ችግሩ እንጂ ማዕከላዊ የሚባለው የድንጋይ ንብርብር አይደለም። አዝናለሁ እዛ ለተቃዩ ሰዎች። ያ ቦታ ቢጠፋ ቢሰረዝ ደስ ይለኛል። ግን ወደ ፖለቲካችን አምጥተን ስናየው ግን በቀላሉ ስሜታችንን ኮርኩሮ ትልቁን አጀንዳ እንድንረሳው። ትልቁ አጀንዳ ላለፉት 3 4 አመታት በተለይ በሺ የሚቆጠሩ ሰዎች የታሰሩለት፣ ቁጥራቸውን ማናቃቸው ህፃናት ሳይቀሩ ወጣት ልጆች ሳይቀሩ የሞቱለት የፖለቲካ ለውጥ ጥያቄ ነው። እና ከሱ ሊያዘናጋን የሚችል በጣም በጣም ተንኮለኛ ምርጫ ነው ማዕከላዊ። አሁን ጸዳለም እንደተናገረችው ሰውን ስሜት ውስጥ የሚከት ነገር ነው። ብዙ ቤተሰቦች፣ ብዙ ግለሰቦች ከማዕከላዊ ጋር የተያያዘ ቁስል አላቸው እና ሰውን ስሜታዊ ያደርጋል። ግን ከዚህ ከስሜት አውጥተን ስናየው ግን በኢትዮጵያ ፖለቲካ ላይ አሁን በተጨባጭ ባለው ፖለቲካ ላይ ምንም ለውጥ አያመጣም። ዝዋይ ላይ፣ ሸዋሮቢት ላይ፣ በኦሮሚያ ክልል ባሉ እስር ቤቶች፣ በአማራ ክልል፣ በትግራይ ክልል፣ የትኛውም ክልል ያሉ እስር ቤቶች ሰው ይገረፋል፣ ይገደላል፣ ይሰቃያል። እና አንድ ማዕከላዊን ማጥፋት፣ አንድ ማዕከላዊን መዝጋት ብዙ ትርጉም ያለው ነገር አይደለም። ከዛ ይልቅ የፖሊስ ኃይላችን የፌዴራሉም በክልልም ያሉት ምርመራ የሚያካሂዱበት መንገድ እንዲመረመር ተስማምተናል፣ ሪቫይዝ እንዲደረግ ተስማምተናል ቢሉ ለእኔ የበለጠ ተስፋ ሰጪ ይሆን ነበር።
ሁለታችሁንም ሰጣችሁን ማብራሪያ በጣም እናመሰግናለን።
እናመሰግናለን።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው። መልካም የገና በዓል ይሆንላችሁ እያል በጀመርነው ሙዚቃ እንሰናበታችኋለን።
ጠላውን ቀርቦ አዩ ዳቦ ተቆራርሶ እሰይ እናቴ እንኳን አደረሳችሁ አረግቡ
Yeah, this is our moment. Thank you.